ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 13 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሚያዝያ 13 ቀን 870 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። ያጠፋቸው ሲነሳ ቀድሞ ያሳብዳቸዋል በሚል ርዕስ የቀረበ ነው። በመጨረሻም በረቡዕ ምሽት ጀምረነው የነበረውንና በኢያሱ አለማየሁ የቀረበውን እንጻፍ ካልማ ክፍል ሁለት አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ከ30 አመታት በላይ በወልቃይት ጠገዴ ሰቲት ሁመራ ዞን ውስጥ በአማራው ላይ የዘር ማጥፋት ወንጀል እንዲፈጸም ግንባር ቀደም ሆነው ተዛ ሲሰጡና ሲያስተባብሩ የነበሩ ቀንደኛ አሸባሪው ወያኔ ቡድን አባላት ስም ይፋ ሆነ። የአሸባሪዎቹ የስም ዝርዝር ይፋ የተደረገው በዞኑ ምክትል አስተዳዳሪ በኮሎኔል ደመቀ ዘውዱ ሲሆን ግለሰቦቹ ወንጀሎቹን ለመፈጸማቸው ግልጽ ማስረጃ ተገኝቶባቸዋልም ተብሏል። ወንጀለኞቹ በወያኔ አገዛዝ ዘመን አስተዳደር ውስጥ ይሰሩ የነበሩ ሲሆኑ ኢሳያስ ታደሰ፣ ተኪው ባህታ፣ ተጠመቅ ጸጋዬ፣ ተኪው ምትኩ፣ መንግስቱ ሀድጉ፣ እርስቁ አለማው፣ ተክላይ አደባይ የጀነራል ማዕረግ የነበረው ፍሳሐ ኪዳኑ፣ አለቃ ተክሉ ወዲ ኃይሉ፣ ግደያዛናው ገዛይን ዳኘው፣ ተስፋውን መድህነ፣ ጸጋዬ መድህኔና አለቃ ተክለ ማርያም ይገኙበታል። መግለጫው እነዚህ ግለሰቦች የተናጠልና የቡድን ግድያና ጭፍጨፋ በመፈጸም የዘር ማጥፋት ወንጀል ፈጽመዋል ካለ በኋላ ብዙዎች ስርዓት የሀብት ምዝበራ ማፈናቀልና ማሳደድ እንዲሁም የታቀደ በደል ይፈጸሙና ያስፈጸሙ መሆናቸው በማስረጃ ተረጋግጧል ብሏል። ወንጀሉን ተግባራዊ ለማድረግ በስራቸው የነበሩ በሰዎች የሚቆጠሩ ተባባሪ ግለሰቦች እንደሚገኙበትም ተገልጿል። በስም የተጠቀሱት ወንጀለኞች የሽብር ድርጊቱን ሲፈጽሙ የሚያሳዩ የአይን ማኞች የሰነድና ኤሌክትሮኒክስ ማስረጃዎች እንደሚገኙም ተጠቅሷል። ተጠርጣሪዎቹ በቁጥጥር ስር ውለው በሕግ ተጠያቂ እንደሆኑ ለሁሉም አካባቢ የጸጥታ ኃይሎች ትዕዛዝ እንዲሰጥ ዞኑ ጠይቋል። ወያኔ በተለያዩ ቦታዎች የሚገኙ ታጣቂዎችን ወደ ጠለምት ማይጸምሪና አዳርቃይ ያጓጓዘ መሆኑን የአይን ማኞች የተናገሩ ሲሆን በትግራይ ውስጥም አንዳንዱ የከተማ ነዋሪ 5 ኪሎ የገጠሩ ነዋሪ ደግሞ እንዳቅሙ ከ20 ኪሎ እስከ 30 ኪሎ የሚሆን ህል ለታጋዮች እንዲያዋጡ መመሪያ ተሰጥቷል ተብሏል። የወያኔው ሊቀመንበር ደብረጽዮን የካቲት 12 ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤም ወደ ትግራይ የሚገባው የእርዳታ አቅርቦት በጣም አነስተኛ መሆኑን ገልጾ ትግራይ የሚገባትን እርዳታ የማይመጣላት ከሆነ ይህን ተግባራዊ ለማድረግ በሌላ መልክ እንቅስቃሴ ለማድረግ እንገደዳለን የሚል ሐሳብ አካቷል። ይህም የደብረጽዮን ደብዳቤ ወያኔ የጦርነት ዝግጅት ይጠቁማል ተብሏል። ቀደም ብሎ የሻቢያ ባለስልጣኖች ወያኔ እስከ 1 ሚሊዮን የሚደርሱ ወጣቶች መልምሎም ለጦርነት ለማሰለፍ እያሰለጠነ መሆኑን በይፋ መጥቀሳቸው ይታወቃል። በተያዘ ዜና ሰሞኑን በዋልድባ በህማማት ጾም ላይ ሲያደርጉ የነበሩ ምዕመናንና መነኮሳትን አፍኖ መውሰዱን በገዳም ውስጥ የሚገኙ ቀሳውስት ለዜና ተቋሞች ተናግረዋል። በስልጣን ላይ የሚገኘው ፓርቲ የሚመሩት የኦሮሞ ብልጽግና ባለስልጣኖች ከቀን ወደ ቀን ያንባገነን ባህሪያቸው እየተጋለጠ መጥቷል ተብሏል። ራቦም ያዚያ 12 ቀን ህዝባዊ ስብሰባ ለማካሄድና ፓርቲውን አገር አቀፍ ለማድረግ ፊርማ ለማሰባሰብ ወደ 40 ምንጭ ከተማ የሄዱት እስክንድር ነጋን ጨምሮ ሌሎች የባልደራስ አመራር አባላትና የሚዲያ ባለሙያዎች ታስረው እንደ አንድ ለሊት ካደሩ በኋላ ተለቀዋል። ቀደም ብሎ ፓርቲው በላይ ታሰዶና በ40 ምንጭ ከተሞች ህዝባዊ ስብሰባዎች ለማድረግ እንዲሁም ፊርማ ለማሰባሰብ ያቀረበው ጥያቄ መጀመሪያ ከተፈቀደ በኋላ የፓርቲው ልዑካን ወደ ቦታው ከመሄዳቸው ከጥቂት ጊዜ በፊት ስብሰባው የበላይ ትዕዛዝ በመጣ ትዕዛዝ እንደተከለከለ ተነግሯቸዋል።
በመቶዎች የሚቆጠሩ ኢትዮጵያውያን ጎልማሶች ከዩክሬን ጋር ባለው ግጭት ከሩሲያ ጎን ተሰልፈው ለመዋጋት የሚያስችላቸውን ፈቃድ ለማግኘት በሩሲያ ኤምባሲ ወረፋ ይዘው ተሰልፈው ይገኛሉ የሚለው ዜና በብዙ የምዕራብ መገናኛ ብዙሃን በሰፊው እየተተቸበት ነው። ትኩረት የሳበበት ዋናው ምክንያት የምዕራቡ ዓለም በሙሉ ሩሲያን አግሎና በማዕቀብ ኢኮኖሚያን ድራሹን ለማጥፋት የሚነዛው ጸረ ሩሲያ ዘመቻን ከቆብ ሳይቆጥሩ በአጋርነት ለመቆም መድፈራቸው ጭምር ነው። የኤምባሲው ባለስልጣኖች በቂ ተዋጊ ስላለን አንቀበልም ቢሉም በወገንተኝነታቸው ያላቸውን ደስታ ግን አልደበቁም። ጦርነቱ እንደተጀመረ ሰሞን ዩክሬን ከምዕራብ አፍሪካ ሀገሮች ለወታደር ምርመላ ማህበራዊ ገጾች ላይ ማስታወቂያ ማውጣቷና ከናይጄሪያና ከሴኔጋል መንግስታት ከባድ ተቃውሞ እንዳጋጠማት ይታወቃል። አገራችን በኦነግና በወያኔ ዘረኞች ህልውና አደጋ ላይ ወድቆ ያለ በቂ የወታደር ኃይልና መከላከያ ላለው ኃያል መንግስት ህይወት ለመስጠት መሽቀዳደም ብዙዎችን አስገርሟል።
በዘረኛው ኮሎኔል የሚደገፈው የኦነግ አሸባሪ ሰሞኑን በሰሜን ሸዋ ባካሄደው ጥቃት ሞላሌ የምትባለው መንደር ሙሉ በሙሉ ማውደሙ ይታወቃል። ከዚህ መንደር የተፈናቀሉ ዜጎች ቁጥር 7210 መሆኑ እየተነገረ ሲሆን ተፈናቃዮቹ ኩሪባ ተሬና ግንባታ በሚባሉ ቦታዎች ሜዳ ላይ ተበትነው ይገኛሉም ተብሏል። እስካሁን ምንም አይነት እርዳታ ባለማግኘታቸው በከፍተኛ ስቃይ ውስጥ መሆናቸውን የአይን እማኞች ተናግረዋል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩም።
የሐሙስ ሚያዚያ 13 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ሊያጠፋቸው ሲነሳ ቀድሞ ያሳብዳቸዋል። አባባሉ በተለይ አምባገነኖች ላይ ይሰራል። በታሪክም የሮማን ግዛት መከራና ቀውስ ከተቱ ሲባሉ የደበሩት እነ ኔሮና ካሊጎላ ቀደም ሲል ስተው ወደ ውድቀታቸው አምርተዋል። ኔሮ ሮማን ለኩሶ እያጋየ በገና ይጫወት ነበር የሚሉታል። ግራቀኙን የሚናከሱ እንደ እብድ የሚያደርጋቸው ገዢዎች ሁሉ እብድ አይደሉም። አሜሪካ ጠላቶቿን እብድ ብላ መወንጀል ትሻለች እንጂ ጋዳፊ፣ ሳዳምም ሌሎቹም እብድ አልነበሩም። የገዢዎች የራስና የስልጣን መውደድ ልኩን ሲስት ግን እብድ ያስመስላቸዋል። ድርጊታቸውም የሰው ሳይሆን የዲያብሎስ ይሆናል። በኢትዮጵያ ሕዝብ ላይ አሜሪካ የወዘፈችው ኮሎኔል ልዝብ ሰይጣን በራስ አፍቅሮ ወፈፍ ካደረገው ጊዜ አልፏል። ከሰይጣን ሥራው በተጨማሪ አፉን በከፈተ ቁጥር የሚያሰማው እብድ እያሰኘው ነው። ከተራ ድንቁርናም አልፏል። ደህንነታችን ባንተ ዘረኛ ጀሌዎችና ቄሮዎች ታወቀ ሲሉት እኔ የመንደር ጠባቂ ሚሊሻ አይደለሁም ይላል። ራሱን ግን ገዢ መንግሥት ለማለት ምንም ቅሬታ የለውም። የሕዝብ ደህንነት መጠበቅ ሥራዬ አይደለም የሚል አገዛዝ ምንስ መንግሥት ሊሆን ይችላል? ዳቦ ቸገረን ያለን የፈረንሳይ ሕዝብ ለምን ብስኩት አይበሉም አለች እንደተባለችው ማሪያ አንቶኔት፣ ኮሎኔል ግራኝም በግድ እንጀራና ወጥ መብላት የለባችሁም ዳቦ በአቮካዶ በሙዝም በቅጠልም ብሎ በአሰቃቂ ግዴለሽነት መለፍለፉ ነግሱም አንገቷን በአደባባይ ከተቀላችው ንግሥት የተለየ መጨረሻ አይኖረውም እያስባለበት ነው። ትንሽ ትልቁን አውቃለሁ ብሎ ሊሰብክ የሚቀጣው ኮሎኔል ፍየል ምላስ ዳቦም አፎጋቶም ዘይትም ወዘተ ከሕዝብ አቅም በላይ መሆኑን ሊረዳ ሊገነዘብ የቻለ አይደለም። የኮሎኔሉ ኢትዮጵያ ኦሮሚያ ከኢትዮጵያ ሕዝብ ኢትዮጵያ ጋር ቅንጣትም ዝምድና ያላቸው አይመስልም። ኮሎኔሉ ጨብቁን ጣል እንዲያሰኘበት ሌላ ጉዳይ ባለፈው ሰሞን አንዴ በሲቪል ሱፍ ተሸትሮና ሌላም ጊዜ በወታደር ልብስ ዓለምን ሊሰብክ ሊያሳምን የተነሳው ነው። በሆነ ጊዜ የራሱን ሃይማኖት መሠረት ያደረገ መደመር የሚሉትን ቅጥ አምጥቶ የቀበጣጠረው ሁሉ አገርን አሳፍሮ እሱም ስህተቱን ባያምንም የይፋ ልፈፋውን ተወተ ብሎ ሰው ከማፈር ሲታቀብ በካፈርኳ የመልሰኝ ድርቅና ሰሞኑን በይፋ በሽታው ተቀስቅሶ ዓለም ባለመደመሩ ያዝናል ይጸጸታል እኔም ባለማዳመጡ እስከ ማለትም ደርሷል። ይህን ከንቱ ልፈፋ ሲያደርግም ለወር ደሞዛቸው ቀደም አብዮታዊ ዲሞክራሲ ወይም ሞት ባዮቹ ሁሉ ግልብጥ ብለው የመደመር አጨብጫቢ በመሆን የሙሴን አስርቱ ቃላት ትእዛዝ እየነገራቸው ያለ ይመስል ብዕርና መመዝገቢያ ወጥተው እንደ ትጉ ተማሪ ሲቸከችኩ ታይተዋል። ሆድነውና ኤን ስንደመርም ብለውታል። ሁሉም በየዘርፉ ልኩ ነውና ሩሲያ ኤምባሲ ተሰልፈው ምንም ምክንያት ቢደረድሩ ለሩሲያ ሊዘምቱ የጠየቁትም ጤነኞች ናቸው ማለት አያስደፈርም። ሕዝብ ላይ የመጣውን ችግርና መከራ እናውቀዋለን፣ ግን ዋናው ችግር የኢትዮጵያ ሕልውናን የሚመለከት ነው። በአሁኑ ጊዜ በተለይ በሸዋ አማራውን ለመጨረስ ከፍተኛ ጥቃት እየተካሄደ ባለበት በዘረኞች ላይ በጋራ እንዝመት ብሎ በቦታው ያለውን ሕዝብ ይረዷል ይታደጓል እንጂ ፈረንጃ ጋር ሄደን በማያገባን ጦርነት እንለቅ ብሎ መነሳቱ ምንስ ሊያስብል ይችላል? ድህነት አሳበዳቸው? የአገራችን ክቡር ሰንደቅ ዓላማ ተደፍሮ ሳናስከብርስ የሩሲያን ባንዲራ ማውለብለቡ ምን ይባላል? ለአምባገነኖች መግማማት የሕዝብም አስተዋጽኦ አለበት የሚባለው እንዲሁ አይደለም። ኮሎኔል ግራኝን ያሳበደው እንወድሃለን ግዛን ሙሴያችን እያለ በተክለሰውነት ናላውን ያዞረውም የሕዝብ ክፍል ተጠያቂ ነው። ልጅ ሊቀብጥ ሲነሳ ካልተመከረና ካልታረመ ይበላሻል እንጂ አይሻሻልም። ፍየል ምላሱ ኮሎኔልም የማላውቀው የለም ወደሚል የጥራዝ ነጠቅ እብሪት ማስገባ እንጂ አደብ ሊገዛ አልቻለም። አቅላቶ ራስን ስቶ እብድ መምሰል ሲጀምር ውድቀት በዚያው ይቀጥላል። የኮሎኔል ግራኝ አስከፊ መጨረሻ እንደ ጋዳፊ፣ ሙሶሊኒ፣ ሳዳም ወዘተ ሊከሰት ጊዜው ደርሷል። መካሪ ቢኖረው ቢሰማ አድህነነ ከማቱ ሰውረነ ብሎ ንስሐ የሚገባበት ጊዜ አሁን ነው። ሕዝብም ሀገሩን ለማዳን ቀድሚያ ይስጥ ሩሲያ ለራሷ ተበቃለች አጣየናት የተጎዳች ለሀገር ማዳን ትግሉ ተባብረን እንነሳ እንዋደቅ ትግል ሲሏቸው ህዝብ አስጨረሱ ለሚሉ ቡከኖች ሩብ ጆሮም አንስት ኮሎኔሉና አገዛዙን ከነጭፍሮቹ ከታሪክ ትቢያ እንጀምራቸው ድል ለኢትዮጵያ ህዝብ ሀገር አድን ትግል ክፍል 2
እንጻፍካልንም ስለጥላቻና ጠላትነት መጻፍም ግዴታችን ነው። ያልተመታልች ሲቆጥት ያልክሳል የሚባልብን አይደለም። ብናገር እንዲያጠፋ በተነሳ ከይሲ ድርጅት ላይ ብቅ ጓደቻችንን እንጸጋይና ይሳቅ በለጠ ስጦታውን አዛናው ደሳለኝ አጎትና ተክላይን ወዘተ ከማጎሪያው እያወጣ በረሸነ አረመኔና ዘረኛ ቡድን ላይ ጥላቻ ቢኖረን እሰየው የምንባልነ ማሲምባ የተገደምትን እነገመቹንና ሌሎቹንም ጓዶች አንረሳም። ያልቆሰሉ ያልደሙና ምንም ስቃይ ያልደረሰባቸው ከወያኔ እርቅ ወሰላም ቢሰብኩም አንገረምም። ያልደረሰበት ግርግር ያውቃል ተብሎ የለ ጥላቻና ቂም ይቀር ይላሉ አንዳንዶች። ለምንና እንዴት ወንጀል የፈጸሙትን አጠፋን ብለው ይቅርታ ጠየቁ? ለፍጹም ይባስ ብለው ደግ አደረግን ብለው መጽሐፍም እየጻፉ ዳግም በደማችን ላይ ሲልቀልዱ እየጣሩ ናቸው። ከወያኔ የተጣላን ቢሉም ከአመታት በፊት ሆነ ከስልጣን መያዛቸው በኋላ የወያኔን ወንጀልና ገበና የራሳቸው አድርገው ሲደብቁ እንጂ አንፃራዊ ደረጃ ገብሮ አስራ ሲቀር ሐቁን ተጸጽተው አውጥተው አጠፋን ሲሉ አልተደመጡም። ጨቋኝን፣ በዝባሽን፣ ግፈኛን፣ ወራሪን መጥላት ግን የዜጋ ግዴታ ነው። ከጠላት ጋር መሞዳሞድ አይቻልም፣ ውጤቱ ክህደት ይሆናልና። ስለዚህም ታሪክ ስንጽፍ ለጠላት የነበረንና ያለን ጥላቻ ለብዕራችን የማይነጠፍ ቀለም ይሆናል። ጠላትን ጎርፍ ሲወስደው እንትፍ ብለህ ጨምርበት ያሉት አባት እናቶቻችን በከንቱ አይደለም። ቀደም እንደጻፍኩት ዛሬ ስለኢሕአፓ መጽሐፍ ጻፍኩ ማለቱ ከንግድም አንጻር የደራ ሁኔታን ፈጣሪ ሆኗል። ፈጠን ብሎ በስመ ኢሕአፓ ጸረ ኢሕአፓነት መጽሐፍ በዘመኑ አነጋገር የሚያበላ ሆኗል። የዛሬ 35 ዓመት በየምክንያታቸው ድርጅቱን ጥለው የሄዱ ዛሬ ተመልሰው ስለ ድርጅቱ እንጻፍ ቢሉ ራሳቸውን ለትዝብት የሚዳርጉ ናቸው። ያልነበሩበትንና ያልኖሩትን ታሪክ ሊጽፉ የሚዳክሩ ናቸውና ታሪክ ጸሐፊ የሚባሉትም ጥረታቸው ከንቱ መሆኑን በየጊዜው ጠቅሰን እናጋልጥ የጣርነውና የተቸነው ነው። አንዱ ፕሮፌሰር ለምሳሌ የወያኔ የክልል አንድ ተወላጅ ነውና ቀይ ሽብርን ኢሕአፓ ቆሰቆሰው ሊለንም ሞክሯል። ሌላው የታሪክ ዶክተርም ተመሳሳይ ሊጽፍ ሞክሮ ታረም ብለነዋል። የሀቅ የሚቆሙ ታሪክ ተንታኞች ጠፍተዋል። ትንተናዎቻቸውም ግልብ ሆነዋል ማለትም ይቻላል። ኢሕአፓ ለከተማ ትጥቅ ትግል የተዘጋጀ ወይም ይህን ምርጫ ሲመሰረት ጀምሮ ያደረገ አልነበረም። ዞች መነሻና መድረሻ መንስኤና ውጤት እየተማሩባቸው ትንተናቸው ዋጋ ቢስ ሆኖ ቀጥሏል። በወያኔ አሁን ድጋፍ ተሰጥቷቸው ላይታች የሚሉና ብሮ አመራር ነበርን ብለው የሚለፉ የዛሬ 35 ዓመት ያልተነገረ ታሪክ አለ በሚል በያፋ ላይ የተነሱ ሁሉም አንጃዎች ትክክል ነበሩ ለማለት እየጮሁ ናቸውና ምን ፈለጉትን ባስገርምም የተሰጣቸው ተልእኮ የድርጅቱን ታሪክ አክስሎና ያሉትንም አመራሮቹን ማውገዝና ማጥላላት መሆኑን መገንዘቡ አላቃተንምና በጌቶቻቸው አነጋገር እንታይ ጉዱ በአል ዘመን ማለት የግድ ይሆናል። ጊዜ የሰጠው ቀል የሚለውም ይሰራል። ጥራዝ ነጠቆቹ ለምሳሌ የመጀመሪያው አንጃ ልክ ነበር የከተማውን ሁለገብ ትግል ሲቃወሙ ይላሉ። ከነ ብርሃነ መስቀል አንጃ ጋር ልዩነቱ የከተማ የትጥቅ ትግል ስልት ሳይሆን ደርግ ጋር መተባበር አለመተባበር የሚለው ነበር። ከመይሶንም ቢሆን ልዩነቱ መነሻው ይህ ነበር። ከቀጣይ አንጃዎችም ጋር ልዩነቱ ተመሳሳይ ነበር። የቀድሞ አንጃም ለወያኔ ገብረን ፈርመን አገር እንግባት ልዩነት ተፈጠረ እንጂ የውስጣዊ ዴሞክራሲ ጉዳይ አልነበረም ልዩነት ያስነሳው። በወያኔ ቀስቃሽነት ያልተነገረ ታሪክ እንጻፍ ብለው የተነሱት የ1972 ዓመተ ምህረት ፈርጣቶች እንዴት ስለኢሃተ እስከ 1986 እና ኢሃፋ 2007 መጻፍስ ይችላሉ? ፍየል ወዲህ ቀዝምዝም ወዲያ ከሚባለው ሁሉ በላይ ነው። እንቀጥል ካልን ደግሞ ታሪኩን የምናውቀው የግድ ከሆነ ማን ነው ምን ነበር ብለን ልንጽፍ ልንገደድ ነው። እንጻፍ ካልንማ እስከዛሬ ሆዲፍ ጀው የነበረው ወጥቶ በአደባባይ ሊፈታ ሊነገር ነው ማለት ነው። ያዋጣል በጥሞና ቤታሰብበት ደግ ይመስለኛል። ማስፈራራት ሳይሆን ቀና ማሳሰቢያ ነው። ከ1972 ዓመተ ምህረት ጀምሮ ዝምታን አቅፈው የከረሙ በአሁኑ ጊዜ ፍየል ምላስ ሊሆኑ ምን አነሳሳቸው? ጸረ ኢሃፓዎችንና የአንጃን መንጋ ደግፈው ሊራወጡ ማን ቀሰቀሳቸው? ራሳቸው ለብዙ ችግሮችና ድክመቶች ተጠያቂ ሆነው እያሉ ማለታችን አይቀር ይሆናል። ወደ ግለሰቦቹ ምንነትና ታሪካቸው መገፋፋታችንም ማምለጥ አንችልም። ያፋን በተመለከተ ያልተሰራጨ ሐሰት የለም የሚጠበቅ ነው። ለሀገር አንድነትና ለዲሞክራሲ ሲል ታግሏልና ጠላቶቹ ብዙ ናቸው። ድርጅቱም ለምን ተተቸው የሚል ሳይሆን ለትችቶቹ ምላሽ እየሰጠ ራሱን በየጊዜው እየገመገመና ለማረም እየጣረ የቆየ ነው። በቅርቡ መጽሐፍ ያሳተመው የወያኔ የቀድሞ አመራርም የኢሃፓ መከራ የኢትዮጵያን ሉዓላዊነት አላስረክብም በማለቱ ነው ሲል አረጋግጧል። ኢሃፓ የኢትዮጵያ የቅርብና የሩቅ ጠላቶች ሁሉ ጥፋ ብለው አስከተውታል። ከአቋሙ ጋር የመጣጣጣ ነው። ለኢትዮጵያ የቆመ ሁሉ ላይ የቅርብም ሆነ የሩቅ ጠላቶች ይረባረባሉ። ኢሃፓ ኢትዮጵያን ቢክድ ወዳጆቹ ብዙ ይሆናሉ። የትናንትም ዛሬም ሀቅ ይህ ነው። ኢሃፓ ራሱን እንደ ወያኔ ለገበያ ቢያቀርብ፣ አገራዊ መርሆውን ቢሸጥ፣ አገራዊ ጥቅምን ለድርድር ቢያሰጣ፣ አረብ ነን ቢል፣ ሂሶ ኢትዮጵያን የሶማሊያ ግዛት ነው ብሎ ሞቃዲሾ ተጉዞ ቢፈርም፣ አሜሪካ ለወያኔ ስገድ ቢለው ቢሰግድ፣ ወዘተ ምናልባትም ደጋፊና ደጓሚ ማግኘት ይችል ይሆናል። ምን ለመስራት? ምን ጥቅም ለማግኘት? ብዙውን ጊዜ ተበስብሰው የሚያልፉ መሰረታዊ ጥያቄዎች ናቸው። ወደ ታሪክ መለስ ስንልም አሉባልተኞቹ የሚሉትን የሚለፍፉትን ወደ ጎን ስንተው በአገር ጉዳይ የትንፍጩ ዱቄቱን አምጪው በሌጣው የሚወሰድ አይደለም። ዋና ፍላጎታችን አገርን ማዳን ከሆነ አገርን ሽጠን አገርን ማዳን የሚለው ጎዳና ወስዶ ገደል ከታች ነው። ለዚህም ነው ዛሬም ከወያኔ ጋር እርቅ ሰባኪዎች ጋር ስምረት ስምምነት ሊደረግ የሚቻል ሆኖ የማይገኘው። ተኩላና በግ ፍየልና ነብር በአንድ በረት አያድሩም። አንዳንድ የለመደባቸው አሳዛኝ ፍጥሮች ትናንት ስንቱን ህዝብ ባልሆነ ቅስቀሳ አስፈጅተውና አሳስረው ከመለስ ዜናዊ መውጫ ፈቃድ አግኝተው ተሰደው ዛሬ ደግሞ ተመልሰው ለወያኔ ምርጫ አጃቢ የሚሆኑት ህዝባችንን የሚያሳፍር ከመሆኑ ሌላ ምናልባትም በወያኔ ፓርላማ ተብዬ ግፋቢል ሁለት ወንበር ከማግኘት ውጭ የሚያተርፉት ጭራሽ የለም። የደቡብ አፍሪካ አይነት የእርቅ ሂደት ይምጣልን የሚሉትንም በተመለከተም ቢሆን የዚህ ሙከራ ሂደትና ክሽፈት መገንዘብ ያልቻሉ ከመሆናቸው ሌላ ወያኔ በእርቅና ሰላም ተሞክሮ ያላገጠ ያሰረና ወግዱልኝ ያለ መሆኑን የዘነጉናቸው ማለትም ይቻላል። በደቡብ አፍሪካም የዘረኞቹ ስልጣን ከተወገደ በኋላ ነው ይህ ጥረት የተደረገው። የጋንዲንስ የህንድ ነጻነት ጉዳይ ከሚባለው ውጭ እንደነበር ታሪክ ይመዘግባል። ታዲያ ዛሬስ ከወያኔ ጋር እርቅ ሰበካ ጊዜው አላለፈበትም? የሞኝ ነገር መልሶ ያሰኝብናል። ግማሽ አርበኛ ግማሽ ባንዳ መሆን የሚቻል አይደለም። ግማሽ ጎፈሬ ግማሽ መላጣ። እንጻፍ ካልደማ ሀቁን ማስፈር ስላለብን ምናልባትም የሽፍንትኑ ባታሊዮንን የምናስቀይም ይሆናል። የሚገደን አይደለም። ታሪክና የህዝብ ዕጣ ተደቅኖ ባለበት ማንን እናስቀይም ይሆን የሚለው ቦታ አይኖረው። ኢህአፓን የሚጠሉና ያ ትውልድም ይጥፋም የሚሉ እንዳሉ እናውቃለን። እነዚህ ግን ብዙዎች ወይ የዚያን ጊዜ ወንጀለኞች ወይም የወያኔ ቀጥረኞችና ሆዳሞች ናቸው፣ ማለትም በወያኔ የተገዙ። የዛሬን ውድቅ ሚናቸውን ለመሸፈን ግን ግልጋሎታችን ለወያኔ ሳይሆን ለሀገር ነው ማለት ይቀናቸዋል። አገር ማገልገል ከፈለጉ ለወያኔ መቼም አያድሩ ነው ሀቁ። መሰደድ ይቻላል፣ ሌላም ስራ መያዝ ይቻላል። የወያኔ ሰላይ ገራፊ ነፍሰ ገዳይ ከመሆን ይልቅ ማለት ነው። ያቺ አይቀሬ የፍርድ ቀን ስትመጣ ይህ ሁሉ ይጠየቃል። ብልጣ ብልጥ ሆዳምም ምሱን ያገኛል። በታሪክም መስክ ይህ ይኖራል። እንጻፍ ስንል ይህን ሁሉ በዝምታ የምናልፈው አይሆንም። በብሔረሰብ ጥያቄ ዙሪያ ተሸሽገው ግና ሰልፋቸው ለባዕዳንና ለራሳቸው ሆድና ጥቅም የሆነውንም ማጋለጥ አይታለፍ ግዴታ ሆኖ ያለና የሚሆንም ነው። ታሪክና ሀቅ ለስላሳ ወይም ጀርባ ካኪ አይዞባይ አይደሉም። ያለውንና የነበረውን ይናገራሉና ሁሉም እንደሚናው መስቀሉን ይሸከማል፣ ፍርዱን ይቀበላል። የሚደበቅ የለም ማለት ነው። ለዚህም ነው ሀቁ ይነገር ሲባል የሚከፋው ጥቂት አለመሆኑን ማወቅ ያለብን። የሐሰት ታሪክ የሚጽፉትን ወይም ሊጽፉ የሚቃጡትን ስንቃወም፣ በአንጻሩ በእኛ በኩል ደግሞ ሀቁን ማስፈሩ ይጠበቅብናል። የዛሬ ትግል ምናልባትም ጠላትን ላለመጥቀም ዝምታን የግድ የሚልበት ሁኔታ ቢመጣም፣ ያለፈውን በተመለከተ ግን ሰፋ ያለ ሜዳ ቢኖርም ያም መጭ ማለትን የሚፈጥ ላይሆን መቻሉን መገንዘብ የግድ ይሆናል። ምስጢሮች እንደ ይዘታቸውና አንደምታቸው የመነገርና የመገለጥ ሁኔታቸው ይወስናል። ለምሳሌ ጠላትን ለማጥፋት የተወሰዱ እርምጃዎች ሁሉ መነገር አለባቸው ማለትም አይደለም። ከድርጅት ታሪክ አንጻር ምስጢር ብለን የምንጠብቃቸውና በጊዜ ገደብ የምንይዛቸው መኖራቸው ግልጽ ቢሆንም፣ በማያውቁት የሚቀባጥሩ ሲመጡ ግን የተሰዉ ጓዶች ቅርስ የድርጅቱ ስምና ዝክር ነውና መከላከል አስፈላጊ ይሆንብናል። በጥፋትም በስህተትም ተካፋይ ብቻ ሳይሆን ዋና ተጠያቂ ሆነው በግልባጩ ጊዜ አልፏልና የሚያስታውስ የለም በሚል ሚናቸውን ሊክዱና ሌሎችን ሊከሱ ሲነሱ ሀቁ ይህ ነው ማለቱ ግዴታችን ይሆናል። ይህ ቢባልም ግን ታሪካችንን የምንጽፈው ከድጡ ወደ ማጡ ለገቡት ምላሽ ለመስጠት ሳይሆን በቅድሚያ ላለው ትውልድና ለመጪው የሰማዕትን ገር ለማስረከብና ከፈሰሰው ደም ትምህርትን ቀስፎ ቅርሱን ያዳብርም ዘንድ ነው። የአርበኞች ሳይሆን የባንዶች ታሪክ ከሰፈነና ከተወደሰ ታሪኩን የረሳ ትውልድ በላይ እያለ በዚያው ምንም ሳይጎረብጠው ኃይሌ ኃይሉ ብሎ ሲወዘወዝ ማየት እንገደዳለን። እንጻፍ ካልንማ መጻፍም ይኖርብናል። የዚያ የጀግና ትውልድ ሰፊ ተመክሮ ጸጋውንም መርገሙንም ስህተቱንም ድሉንም ሁሉ በነበረው ሁኔታ አጥርና ክልል ውስጥ አስገብተን ማቅረብና ለገምጋሚም ሐቀኛውን ሁኔታ ማስጨበጥ መቻል አለብን ማለት ነው። ይህ ሆነ ይህ ተደረገ ሐቅን መደርደር ብቻ ሳይሆን ለምንና እንዴትም ለማቅረብ ለማስረዳት። የዛሬ የኋላ መብራት ከያኔው ተጨባጭ ሁኔታ እይታ ጋር እንዳይጋጭ። ለዚህም ነው ታሪክ ተብለው የተሞከሩት ከሐቀኛ ታሪክ ርቀው የግል ቁርሾን ወይም ወንጀል ድበቃ ኃላፊነትን ለመካድ ምክንያት ሲሆኑ አሌ ማለት ግዴታችን ሆኖ ያለው። ታሪክ ተረት ተረት የሆነው ለወያኔዎች እንጂ ለእኛ አይደለም። ውድ ጓዶቻችን በዘረኞች ሲገደሉና በዚያው የቅርሳችን ትረካና ትዝታ ሙሉ የመሆኑ እድል ሲጠፋ ቁጭታችን ትንሽ ሊሆን አይጠበቅም። ጊዜ ተቻኮሉ ሰማዕትን ተከላከሉ ይለናል። የህቡ ድርጅት ደግሞ ሽፍን ነው በሚል ሐቁን በሚደብቁና ሐሰትን ለሚያሻሽጡ ያመቻል። ብርሃነ መስቀል ለሞዛምቢክ ሲዋጋ ሊቀመንበር ማኦን ሲገስጽ ሲመክርና ካስትሮን ሲያስጠነቅቅ በምስረታው ያልነበረ መስራች ሲሆን በተወሰነ ተልእኮ ጭራሽ ያልነበረው ዋናው ሲሆን መስራች ያልነበረው መስራች ነኝ ሲል ለአገሩ የቆመው ለሶማሊያ ተሰለፈ ሲባል ድርጅቱ ራሱ በምዕራብ ጀርመንና አልጄሪያ ተቋቋመ ሲባል ኤርትራን ሲያስገነጥል ወዘተ ወዘተ ያልሰማነውና ያላነበብነው ምን አለ? መጽሐፍ የተባሉትን 60 ገጽ አንብበን ከ60 በላይ ውሸትን እያገኘን መሰላቸታችንም ምስጢር አይደለም። ማን ያውራ ያልነበረ ማን ያርዳ ያልቀበረ የሆነ ይመስላል መርሆ። ምን ያስገርማል በዚህ ሁኔታ ውሸት ታሪክ ነኝ ሊል ቢሞክርና ጥቅም ፈላጊና ዘረኛ ዋሾች ቢፈሉ። ኢህአፓና ታሪኩ ስንል የንብቀፎን የነካካን ሆኗል። እኛ ኢህአፓዎች ያልጻፍነውን ታሪክ ለመሆኑ ማን ሊጽፈው ይጠበቃል? ኢህአፓነት ማለት ከዕለታት አንድ ቀን የዛሬ 40-35 ዓመት በኢህአፓ ሰፊ አዳራሽ ላስ ብሎ ማለፍና መውጣት ከሆነ በረከትም አዲሱም ጉሊትም ተፈራም ህላዊም አሰንም አባተም ግርማና ስማቸውን ሳንጠራ የምናልፋቸውም ኢህአፓ ነበሩ። ጎርፍ ያመጣቸውና ያው ጎርፍ እንደ አባይ አምባዛ አስክሮ የተፋቸው። መወለድ ቋንቋ ነው ይላል የአገራችን ሰው። ነበርንም ከንቱ ነው። መሆንና ፈንቶ መቀጠል ነው ዋናው። የእኛ ጸጋ ይህ ነው የምንኮራበትና የሚያኮራን። ደከም ሸብረክ ያለውንና ቃል ኪዳኑን ያረከሰውን እየሸኘንና የተወውን ችግር እየተቀበል ድርጅቱን ጠብቀን ታግለናልና ከማንም በተለይም ከርተው ዓመታትን ካሳለፉ ወይም ከወያኔ ጋር ካበሩ ዲስኩር ለመስማት ፍላጎት ባይኖረን የሚያስገርም ሊሆን አይገባውም። እኛ ስንታገል በዱር በገደሉ እነማን ነበሩ በመላ አገሩ ብንል አግባብ አለው። ሁኔታው ሲጠጥር ላልተው የተፈቱ የሚያወሩት ታሪክ የሚጽፉትስ ታሪክ ከየት የመጣ ይሆናል? ፎክሮ ከሚሸሽ ታሪክ ከሚያበላሽ ቃል ኪዳንን ክዶ ከሚሆን እርካሽ ነፍሱንም ከሚጥል ከሚሆን ተከስካሽ ይሻለን ነበረ ባልነበረ ጭራሽ ብንልስ ይፈረድብናል? ያለን የነበረን ሁኔታ መካዱ ከንቱ ነውና ልንጽፍ ስንነሳ እና ሐቅን ቦታዋን ስናስይዛት ትናንትም ዛሬም መድረኩ አመቸ ብለው የዘበራረቁትን ከማሳፈር አልፎ እኒያ ውድና ብርቅዬ ኢትዮጵያ ልጆች ሞት ለፋሽስ ሞት ለዘረኛ ገንጣይ ብለው በሞት አይፈሬነት ለምንስ እንደ ተሰዉ የምንዘክር ይሆናል። ውድ አገራችን ያሏትንም ጠላቶች ማንነት ይዘትና የዓመታት ሻጥረንም ዘርዝሮ ማቅረብ የግድ ይሆንብናል። ይህን ግዳጅ በጋራ ለመወጣት ደግሞ ጥረታችን ተጀምሯል። እንጻፍ ግጥም የነተስፋይን ተስፋ ያቀፈ የአምሃን አምሃ የወረሰ የጸጋይን ጸጋ የለበሰ የናበራሽን ብርታት የቀመሰ የነጋይ ምን ትዕግስት የታገሰ እንጻፍ ግጥም የቀላ በነዳዊት ዘንበና አብደላ እንጻፍ ግጥም የሰላ የጨቋኝ መንጋን የሚቀላ የነጻነት ክቡር ዜማ የመብት የሰብእና ማወደሻ እንጻፍ ግጥም መቀስቀሻ ሰውን ለሰውነት መጋበዣ የባርነትን እንቅልፍ ማስወገጃ ቅሌት ውርደትን መሰረዣ ፍቅር ተስፋን መቀስቀሻ ክፋት ጥላቻን መጨረሻ እንጻፍ ግጥም የተስፋዬን ተስፋ የጸጋዬን ጸጋ የሰማዕትን ክብር መላበሻ። ሰማዕቱማ በ1992 ዓ.ም እንጻፍ ካልንማ ሁሌም ሐቅን እንጻፍ። በቅርቡ ገጣሚው አሊ ሁሴን ውሸት ቪዛ አይጠይቅ ቲኬትም አይገዛ በሚል ትምህርታዊ ግጥም አቅርቧል። ውሸት ግን ይበራል ይከንፋል ይጦዛል ሐቅን ያጠቃል ዳገትን ሆነ ህግና ፖሊስን አይፈራ አገርን ያጠፋል በሐሰት ላይ በተመሰረተ ታሪክ ነኝ በሚል ድምዳሜ ላይ ቆመው ቅዠትን እውን ሊያደርጉ የሚባዝኑ ብዙዎች መኖራቸውን የአገራችን ታሪክ ያሳየውና እያሳየም ያለው ነው። ኢትዮጵያ ታሪኳ የመቶ ዓመት ብቻ ነው አሊያም አገር የሆነችው ሁለተኛው የዓለም ጦርነት ሲያበቃ ነው ያሉን አወቅን ባዮች ባያምኑትም እያስተራጩ ይህንንም እንደ ገደል ማሚቶ የሚያስተጋቡላቸው በአዳርም አግኝተዋል። በኢህአፓ ላይ እየተሰራጩ ያሉት የሐሰት ክሶች ውሸት ሀፍረት የለው የሚያሰኙ ናቸው። ሐቅ ጊዜ ጠብቆ ያቸንፋል ተብሏልና የጊዮርጊስን የበላ ይለፈልፋል እንዲሉ ዛሬ የድርጅቱን ሐቀኛ አቋም መስካሪ የሆኑ ትናንት ይከሱት የነበሩት ናቸው። በስለላ ዓለም ዘረኛ ብቻ ሳይሆን ሁሉን መጥፎ ነገር ጥቁር የሚሉት ፈረንጆች ጥቁር ፕሮፓጋንዳ የሚሉት አለ። ባጭሩ ሐሰትን በብጣቂ ሐቅ ተጠቅልሎና ሸፍኖ እንደ ሐቅ ማቅረብን ይመለከታል። በጥንቃቄ ካልተደረገ ከሽፎ በአሰራጩ ላይ ጉዳትን ያደርሳልና ሙያተኛ አያያዝን ይጠይቃል። በጠራራ ፀሐይ በሬ ወለደ ማለቱ ያዋርዳልና ጠላት የተባለውን ለመጉዳት የሐሰትን ክስ በስልት ሐቅን አስመስሎ ማቅረብ ያስፈልጋል ማለት ነው። ወያኔ እንደ አቅሚቲ ባዶ ሰለስተ የሚለው መሰል ሐሰትን አሰራጭ ክፍል ነበረው። ሐሰትን ሐቅ ብሎ ለማሳመን ውሸቱ መቶ በመቶ ውሸት ሆኖ መቅረቡም ቀሽም ሥራ ነው። ጎጂና አደናጋሪ ውሸት ብጣሽ ሐቅን ይዞ በዚህ ዙሪያ ሐሰቱን ማጠንጠን መቻል አለበት። በተለይ የእኛ አይነቱ ጠርጣራ ህዝብ ማን ያውቃል ወይ ጉድ በሚል እንዲያምን እንዲጠራጠር ማለት ነው። የኢትዮጵያ አድባዮችና የውሸት ጠራጮች ችሎታ እንዳየነው ደካማ በመሆኑ ገና አፋቸውን ሲከፍቱ የሚናገሩት ሁሉ ውሸት መሆኑን አብዛኛው ያውቀዋል። ግባቸውን አያሟሉም ይከሽፋሉ ማለት ነው። ጥሬ ስጋ በሊተ ህዝባችንም ብላ የበሰለ አውራ የመሰለ ማለቱን ብዙዎች የረሱት ይመስላል። ለሰባኪ ጆሮን አትስጡ በማለት ፈንታ አሳማኝ ውሸትን ቀደዱ ብሎ መምከሩ የከጀልነው ሊሆን አይችልምና መነሻችን ዋሾዎቹ በዚህም ስምሪታቸው መደዴ ናቸው ለማለት ነው። በውሸቱ ሜዳም እርስ በርሳቸው አይስማሙም። የኢህአፓን ምስረታ እንደ ምሳሌ እንውሰድ። ያበቃለትን ሬሳን ሁሉ ቀስቅሶ ቃልና መድረክ መስጠት የለመደበት አንድ የሬዲዮና ቴሌቪዥን ጣቢያ ሞት ራሱ ሊወስድ የተጠየቀውን ወንጀለኛ አዛውንት ለመድረክ አቅርቦ በሐቅና በኢህአፓ ላይ ፏል ጨፍር ብሎ ሲፈቅድለት የለፈፈው ውሸት አለ። ድርጅቱ በሻዕቢያ ተመሠረተ ብቻ ሳይሆን በአገራችን የተካሄዱትን አውሮፕላን ጠለፋዎች የጠነሰሰው ይኸው ሻዕቢያ ነው የሚል ቀደም ሲልም ሌሎች ቀባጣሪዎች ታሪክ ብለው ሳያፍሩ የጻፉትና የጮሁትም ሊጠቀስ ይችላል። በድርጅቱ ላይ የሚዘምቱት ውሸታቸው ሊያቀነባብሩ እስካሁን አልቻሉም። ሁሉም የኔ ውሸት ካንተ ይሻላል ፉክክር ስለገቡ ዝብርቅርቅ ያለ መረጃን ተብዬ በየፊናቸው ሐቅ ብለው ያናፍሳሉ። የውሸት አባት ደርግ ተብዬው አረመኔ ቡድን ለምሳሌ ኢህአፓ የተመሰረተው በአሜሪካ የስለላ ድርጅትና በአረቦች የቤንዚን ገንዘብ ነው ብሎ ነበር። እንደ ደርግ ከነበረማ ኢህአፓ ድርቅ አንስቶ ህዝብን ለረሃብ ዳርጎ ነበር። ከደርግ በፊት ጸረ ኢምፔሪያሊስት ሆኖ የቆየውና አሁንም የሆነው ድርጅት በኢምፔሪያሊዝም ሊቋቋምና ሊደገፍ የሚችል አልነበረም። የውሸት ወራሾች ግን ታሪክ ሲሉ ኢህአፓ የተመሰረተው በምዕራብ ጀርመንና በአልጄሪያ ነው ሲሉ ደንባራ ምስክርነት ሰጡ። በዚያን ጊዜ ምዕራብ ጀርመንና አልጄሪያ ሰልፋቸው ተጻራሪ እንደነበር ሰው አያውቅም ብለው ነው ማለት ነው። ሞት ሊወስደው እንኳ የተጠየፈው ወንጀለኛ ሽማግሌና ሌሎችም ደግሞ ኢህአፓን የመሰረተው ሻዕቢያ ነው ሲሉ ድርጅቱ ሲመሰረት ሻዕቢያ የሚባል ድርጅት እንዳልነበር እንኳ ማወቅ ተስኗቸዋል ወይም አውቀው ለማወናበት ተነስተዋል። ኢህአፓን ማን መሰረተው? ድርጅቱ ሲመሰረት ሻዕቢያ አልተመሰረተ ነበርና ይህ ጎጂ መሰረተው የሚሉ ነጭ ውሸት እየዋሹ ነው። ያንን ሻዓቢያ ደልን ስለተጎናጸፉ በርካታ ዜጎች በተሸናፊ መንፈስ ቃሊጣ ተስፋ ሁሉን የኢትዮጵያውያን ትግል የኤርትራ ጽንስ ነው ብለው ለማመን ዝግጁ ሆነዋል። በራስ ላይ የመተማመኑ ጉዳይ ሰጥሟል። የሽንፈት ምልክት ነው እጅ መስጠት። ኢትዮጵያንና ዜጎቿን ዋጋ ማሳጣት። ኢህአፓ ሲመሰረት ሻዕቢያ ገና አልተቋቋመም። ጀብሃም ቢሆን ከድርጅቱና መስራቾቹ ጋር የነበረው ግንኙነት ይህ ነው የሚባል አልነበረም። ድርጅቱ የተመሰረተው በኢትዮጵያ ተራማጆች በራሳቸው ነው። የኢትዮጵያ ተማሪዎች እንቅስቃሴም በሁሉም ተራማጅ ኢትዮጵያውያን የተመሰረተና የተካሄደ ነበር። የካቲትም እንዲሁ የህዝብ እንቅስቃሴ ነበር እንጂ የትግራይ ትግሪ ጠባዎች ክንውን አልነበረም። ወደ ተጨባጭ ዝርዝሩ ስንገባ የኢህአፓ ታሪክ ዘርዘር ብሎ በሚያውቁት ሲጻፍ በሰፊው የሚቀርብ ይሆናል። በዚያን ወቅት በተማሪዎች እንቅስቃሴ ላይ ጥቃቱ ሲያየል ከተማሪው እንቅስቃሴ በስተጀርባ የተጀመረው የመደራጀት ጥረት እየተጠናከረ ሲመጣና በግንዛቤም ቢሆን ትግሉ የደረሰበት ደረጃ መሪ የፖለቲካ ድርጅትን ይጠይቃል የሚለው ሲታመንበት ድርጅት መመስረት ያስፈልጋል የሚለው ድምዳሜ ላይ ተደረሰ። የድርጅቱ ጥንስስ በመጀመሪያ የሚመለከታቸው ታጋዮች 4 ሲሆኑ ብርሃነ መስቀል ተከፍቸሌ ሲለቀቅ የእቅዱ አካል ሆኖ ለቀረበው የአውሮፕላን ጠለፋም ድርጊት ተባባሪ በመሆኑ፣ ሌሎች ቀሪ 2 ግለሰቦች ደግሞ በንቃታቸው ሳይሆን በሌላ መመዘኛዎች መሰረት እንዲታቀፉ ተደርጎ 7 ሆነው ጠለፋው ከባህር ዳር ወደ ካርቱም በነሐሴ 1961 ዓ.ም ተካሄደ። ሻዕቢያም ያልነበረ ከመሆኑ ሌላ ማንም የውጭ ኃይል ወይም ድርጅት በጠለፋው እጅ አልነበረውም። ዛሬ ኢትዮጵያውያን ምንም በራሳቸው ማድረግ አይችሉም ብለው ለሻዕቢያም ለባዕዳንም የተጎነበሱ ክፍሎች ሁሉን ነገር የሰራው ሻዕቢያ ነው ወዘተ የሚለው ልፈፋ የዋሾች ዝቅጠት ያሳያል እንጂ ከሀቅ ጋር ግንኙነት የለውም። የኢህአፓ ምስረታ ሂደትም በዚሁ መልክ የቀጠለ ነው። እነ መስፍን ሀብቱ፣ ዘሩ ክሽን፣ ዋለልኝ መኮንን፣ ጸሎተ ሕዝቅያስና ጸጋዬ ደብተራው ሙሉ በሙሉ የተሳተፉበት ጥረት ሆኖ በተጨማሪ ተስፋዬ ደበሳይንም ማቀፍና ማሳተፍ ችሏል። በቅርቡ አንድ ቀባጣሪ ግለሰብ ተስፋዬን በተመለከተ ሲያሰራጭ የሞከረው ሐሰት አሳፋሪ ሲሆን፣ ተስፋዬ ከጉባኤው በፊት ወደ አዲስ አበባ ተጉዞና በመስራች ጉባኤው አጀንዳ ላይ ከነ ጸጋዬ ደብተራው ጋር ተወያይቶ ውሳኔያቸውን ሐሳባቸውን ይዞ መጥቶ በመስራቹ ጉባኤ ተሳትፎ በአመራርም ተመርጦ ነበር። ኢህአፓን በምስረታው ደረጃም ውሸት የሚነዙበትና የሚዘምቱበት፣ ቀጥለውም ድርጅቱ ብሔረሰቦችን ይገንጠሉ ብሎ ግንጠላን አስተማረ አቀነቀነ በሚል እጅግ ያለ ክሳቸውም ዛሬም ሲደግሙ ይደመጣሉ። ለሶማሊያ ዚያድ ባሬም ሙሉ ድጋፍን ሰጥቶ የደርግን ጦር ከጀርባ ወርቶና ሻጥሮ አዳክሞ ለሶማሊያ ወረራ ድጋፍ ሰጠ ሲል አረመኔው መንግስቱ የለፈፈውን ዛሬም ሀቅ ብለው ለአዲሱ ትውልድ ሊያሳልፉ የሚሞክሩ ቀይ ሽብርተኞች ብዙ ናቸው። ሐቁን ግን የአባ ሲናገር ሲያስረዳ ዓመታት አልፈዋል። የሐሰት እድሜ በሐቅ አለው ማለት ያጥራልና በአሁኑ ጊዜ ክሱ ውድቅ መሆኑን እንዲገነጠሉ ተገፋፉ የሚባሉት ራሳቸው እያስረዱ ነው። የኤርትራን መገንጠል ወይም ቅኝ ግዛት ናትና ነጻነት ብለው የጀብሃ አማጽያን በካይሮና ባርካ ሲነሱ ኢህአፓ ሆነ ተራማጁ የተማሪዎች እንቅስቃሴ ገና ብቅ አላሉም ነበር። የነዋቆ ጉቱ የባሌም ዓመፅ ከድርጅቱ ምስረታ በፊት የተከሰተ ነው። ኢህአፓ ለሶማሊያ ቢያድርና ደጋፊ ቢሆን ኖሮማ ሲሶ የሀገር መሬት ለሶማሊያ ግዛት ነው ብሎ እንደ ወያኔ ቢፈርም ኖሮ ብሎ ማሰላሰሉ ጠቃሚ ነው። የአገርን ሉዓላዊነት አሳልፎ አልሰጥ በማለቱ ብዙ ጉዳት እንደደረሰበትና በአንጻሩ ወያኔ 3000 ክላሽን እንደተለገተውና ዲፕሎማቲክ ፓስፖርትና ለአረብ አገሮች ድጋፍ የሚሆነውን ደብዳቤ እንደተጻፈለት የድርጅቱ መሪ የነበረው ግለሰብ በቅርቡ ለገበያ ባቀረበው መጽሐፍ መስክሯል። ደርግ ያሰራጨው ክስ ህዝብን በድርጅቱ ላይ ለማነሳሳትና ድርጅቱንም ለማጥቃት መሆኑ ለማንም ምስጢር አልነበረም። የሚያሳዝነው ግን ብዙ ዜጋ ሊወናበድና ሊደናገር መቻሉ ነው። የኤርትራ ግንባር መሪዎችን ድርጅቱ ሲያገኛቸው ልዩነቱ እና ጠቡ ቀኝ ግዛት ነን የሚለውን አልቀበል በማለቱና ወያኔ ግን ይህን ሀቅ ብሎ በማዋጡ ነው። ሟቹ መለስ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ከ300 ገጽ ያላነሰ ሐሰት የጻፈውን ያስታውሷል። በቅርቡ ኢሳያስ አፈወርቂም ወያኔ ሽግግር የሚለውን አገር አጥፊ ሂደት ሲተች ኢህአፓ የኤርትራን መገንጠል ወይም ነጻ መሆን ሲቃወም መቆየቱን አቅርቧል። ተባለቤቱ ያወቀ ቡዳ ነው ይላል የሀገራችን ሰው። እስከ መገንጠል የሚለውን መብት ማወቅ በመርህ ደረጃ ምን ማለት እንደሆነና ይዘቱንም መረዳት ያቃታቸው ተገንጠሉ ብሎ ኢህአፓ ቀሰቀሰ ያሉት ከሀቁ የተጣላና ያለማወቅ ምስክር መሆኑን መገንዘብ ይገባል። የቀሽብር ዘመቻ ሲነሳ ኢህአፓ ቀድሞ ደርግ ላይ ተኩሶ ቆሰቆሰው የሚሉ ስለምን እንደሚናገሩ የማያውቁ አሊያ ወንጀላቸውን ሊደብቁ የሚጥሩ ደርጎች መሆናቸውን ደጋግመን ያጋለጥነው ነው። በዚህ ሂደት ሆነ በነፃ እርምጃና ቤት ለቤት ፍተሻ ወዘተ ደግሞ መኢሶን የተባለው ድርጅት ሚና ምን እንደነበር ዜጎች ሁሉ የሚያውቁት ነው። ኢህአፓና መኢሶን የተጋጩት ኢህአፓ የመሬት አዋጁን በመቃወሙ ነበር የሚለው ያፈጠጠ ውሸት ነው። እንዲያውም ይህን አዋጅ በመደገፍ በአዲስ አበባ በተደረገው የተራማጆች ሰልፍ መገኘት ያልነበረባቸውና ሩቅ የነበሩ የድርጅቱ አባሎች ተገኝተዋል። በሁለቱ ድርጅቶች መካከል የነበረው ጠብ ደርግን መደገፍ ወይስ መቃወም በሚለው አብይ ጉዳይ የተነሳ ነው። ሌላው ሁሉ አማኝ አልባ ወሬና ትርፍ ልፈፋ ነው። ታሪክ ብረዛው ዛሬ ቢስፋፋም ራሳቸው መስማማትና መስመር ያቃታቸው ቡድኖች መለስ ብለው መኢሶንና ኢህአፓ መስማማት ባለመቻላቸው ተጎዱ የሚሉ ቢሆንም ባይሆን ኖሮ ማለቱን ብንከጅልም ሁለቱ ድርጅቶች ሊስማሙና አብረው ሊሰሩ የሚችሉበት ሁኔታ አልነበረም። ኢህአፓ ደርግን ጨቋኝ፣ የህዝብን ድል ቀማኛና ፋሽስት ብሎ ሲያወድ፣ መኢሶን ደግሞ በህዝብ ድጋፍ አቋም በስልጣን ሊያጅበው የወሰነ ነበር። ሁለቱም የመሰላቸውና ያመኑበትን አቋም መያዛቸው መብታቸው ቢሆንም በፖለቲካው ትግል ሂደት ብዙሃኑ ደግሞ ዘማቾችን ጨምሮ ኢህአፓን መደገፋቸው የሚካድ አልሆነምና መኮንኖቹ ስልጣናቸውን ለመጠበቅ ወደ አፈና ሲያመሩ መኢሶን በማጀብና አልፎም ግንባር ቀደም ሆኖ በህዝብ ድርጅት ጽህፈት ቤት በተባለው እና በሌሎች ተቋማት አማካኝነት ወንጀል ፈጽሟል። ዛሬ ጥፋቱን በሰለባው በኢህአፓ ላይ ለመጫን ጥረት አለ። መኢሶን በቀበሌና ከፍተኛ አማካኝነት የፈጸመው ግድያና ወንጀልን በተመለከተ ክርክር የማያሻው ህዝብ ሁሉ የሚያውቀው ጉዳይ ነው። ጊዜ አልፏል በሚል አዲስ ታሪክ ለመጻፍ የሚደረገው ጥረት ከንቱ ነው ማለት ነው። ያለፈውን ወደ ጎን ብንተውና ኢህአፓ መኢሶንም ሆነ ሌሎች ጋር ባለው ዋና ጠላት ደግም ሆነ ወያኔ ላይ ለመረባረብ በሚል በግንባር ሲሰለፍም ሀቁን በግርግር ለመሻር የሚደረገው ጥረት በዝምታ ሊያልፈው የሚችል አይደለም። ምን ነው ተሳስተናል ማለቱ ይህን ያህል ከበደ? ሁለቱ ድርጅቶች ሊስማሙ የሚችሉበት መድረክ አልነበር። ዛሬ ጸረ ወያኔ ድርጅቶችና ተለጣፊዎች ሊተቃቀፉ ይችላሉ። ከዚህ ቀደም ታሪክን በተመለከተ ትችት ባቀርብ እኛ ብቻ እንጂ ማንም ሊጽፍ አይችልም አይገባውም ተባለ ብለው ያማረሩ ነበሩ። መልእክቴ አልገባቸውም ሆኖ እንጂ ሌላ ነበር። ማን ያውራ የነበረ በሚለው መንፈስ ታሪክን ከመጻፍ በፊት ታሪክን ማወቁ ይቅደም የሚል ነበረ። ሀቅ ጫማዋን ገና ሳታጠልቅ ውሸት ዓለምን ይዞራል ተብሏል። በአሁኑ ጊዜ በወያኔ ቀጥተኛና የእጅ አዙር ድጋፍ በዓመት ቢያንስ አራት ጸረ ኢህአፓ መጻሕፍት አዋቂና ተራኪ ነን በሚሉ በኢትዮጵያ ይታተሙና ይሰራጫሉ። መሰል መጻሕፍትም በዝግጅት ላይ እንዳሉ ሚስጥር አይደለም። ትግልና ህዝብን የከዱና ለወያኔ ያደሩ ቅጥረኞችና ሰርጎ ገቦች መሆናቸው የተጋለጠ ደግሞ በየጊዜው ቃለ መጠይቅ ለወያኔ መገናኛ ብዙሃን እየሰጡ ኢህአፓ ላይ ሐሰትን ያሰራጫሉ። አዲሱን ትውልድም ለማደናገር ይጥራሉ። ወያኔ አዳናቂ ድረገጾችና መስተዳደሪያ መድረኮችም ግዴታቸውን እየተወጡ ናቸው። በቅርቡ ማንም በዚያ ደረጃ የማያውቀው ግለሰብ የድርጅቱ ማዕከላዊ ኮሚቴ አባል ነበርኩ በሚል ወያኔን የሚያስደስት ትረካ አቅርቧል። የሚያምኑት አይጠፉም። ኢህአፓ ግን ለዚህ ሁሉ ቅጥፈት ምላሽ መስጠቱ ራሱ ሌላ ስራ እየሆነ ነው። ዝምታ ደግሞ መቀበል የሚመስላቸው በመኖራቸው አልፎ አልፎ ውሸትን ማሸማቀቅ ግዴታችን ሆኖ ቀጥሏል። ድርጅት ከውስጡና ከውጭ ችግርና ቀውስ ያጋጥመዋል ብሎ መገመት መጠበቅ አስፈላጊ ነው። ድርጅት ተአምራዊ ስብስብ ሳይሆን ግለሰቦች የሚደራጁበት ነውና የህብረተሰቡም ቅራኔዎች ነጠብራቅ ነው። የሚጎትተውና የሚያዳክመው ክስተት ብቅ ይልበትና ይፈታተለዋል። በየጊዜው በድርጅቶች ላይ ተፋፋይ ተሃዲዎችና አንጃዎች መከሰታቸው የሚያስደነግጥ ሊሆን አይገባው። በተጨባጭ በያባ ታሪክ አንጃዎች በየጊዜው ተከስተዋል። ለምን የሚለውን በተመለከተ የተሰራጨው ማሰብ ብዙ ነው። ያባ ሲመሰረት የጉባኤው ተሳታፊዎች የተመክሮና ብስለት ገና ነበርና የድርጅት ዋና ጸሐፊ የሚለውን ያውም የስልጣን ገደቡ ባልተገለጸበት ሁኔታ መቀበሉ የሚያስከትለውን ችግር በቅጡ ባለመረዳት ወይም ባለመገንዘብ ቦታውን አጥብቆ ይፈልግ ለነበረው ለብርሃነ መስቀል ተለቀቀለት። እሱም ይህን የኃላፊነት ቦታ በስታሊናዊ እይታና ግምት በመውሰዱ ተመድቦ በነበረበት በያዘ ውስጥ በማናለብኝነት ጓዶችን መበደሉና ዴሞክራሲያዊ አሰራርን መጣሱ በአባላት ተጋልጦ የድርጅቱ መሪዎች ከቦታው ማንሳት ብቻ ሳይሆን በኢሃፓ ባለብዙ ስልጣን ሊቀመንበርም ሆነ ዋና ጸሐፊ እንዳይኖር ወስነው እስከዛሬም ይህን ቦታ የሚፈልጉትን ድርጅቱ እያገዳቸው በጋራ አመራር አሰራር ቀጥሎ ይገኛል። ይህም ኢሃፓን ከሌሎች ድርጅቶች ይለየዋል። በተጨባጭ የድርጅቱ አንድና ብቸኛ ሊቀመንበር የለም። ሊያፈርሱት ሊያጠቁት የሚፈልጉ ክፍሎች አንድ ፈላጭ ቆራጭ መሪ ሊሰይሙለት ቢፈልጉም የጋራ አመራር ነው ኢሃፓ መርህና ልምድ። በኢሃፓ አንጃ ሆነው የተከሰሱ ግለሰቦች ከደረደሩት አያሌ ምክንያት ባሻገር ሁሉ አቁ አንጃው በምስጢር ከደርግ ጋር ያደረገውን ግንኙነትና ሴራ ደግሞ ድርጅቱ የደረሰበትና ባጭር የቀጨው ጉዳይ ነው። አንድ ሙሉ መጽሐፍ አንደኛውን አንጃ ስም ለማደስ ተጽፎ ወያኔ በሰፊው ቢያሰራጨውም የዚህንም ግለሰብ አሉታዊ ሚና ድርጅቱ ዘርዝሮ የሚያውቀው ነው። ወደ አንጃነት ሁሉም ያመሩ በአምባገነንነት ወይም ፍጹም ሊቀመንበርነት ሊሰየሙ ሲፈልጉና አሊያም ከስልጣን ሊቀራመቱ ሲሉ አባላት እምቢኝ ስላሏቸው ነው። የነብራነ መስቀል አንጃ ለደርግ እጅ ሰጥተንና ተስማምተን እንታገል ቢልም በስተጀርባ የነበረው ችግር የብራነ መስቀል ፍጹም ስልጣን ፈላጊነት መደናቀፉ ነበር። ከዚያ እስከዚህ በመሃል የተከሰቱት የተለየ ማጠየቂያ ያልነበራቸው ሲሆን የመጨረሻዎቹ ደግሞ ልክ እንደ መጀመሪያዎቹ ስልጣን ለያዘው ኃይል እንንበርከክ ከማለታቸው ሌላ መሪያችን ያሉት ደግሞ ተራ ተንኮል ከመሸረብ ውጭ መሪ ለመሆን ችሎታና ብቃቱ ያነሰው ቢሆንም የምለው ሁሉ ይፈጸም ህግውን ብሎ ሲወጠር አባላት ወገድ ስላሉት በውድቅ ፈጥጦ ድርጅቱን ራሱን ለማውደም እስካሁን የሚዳከር ነው። ግለሰቦች የስልጣን ጥም ለምን ኖራቸው ማለት አይቻልም። የድርጅት አባል ቢባሉም በስነ ምግባርም መጥቀጣቸው ሊጠበቅ የሚችልም ነው። ኢሃፓ ደግሞ እንደ ተከዜ በክረምት ግመል በሬውን ሆነ እንጨቱን ሁሉ ማግበስበሱ አልቀረም። ስንቶቹ ከሃዲዎች ያኔ በጥንቱ አባል ነበር ይሉን የለ? ድርጅት ግን ሕግና ደንብ እስካለውና ይህን የሚያስከብሩ ንቁ አባላት እስካሉ ድረስ ማንኛውንም የአንጃ ክስተት ከፍተኛ ጉደት ቢያደርስም ተቋቁሞ ሊያስቸንፈው እንደሚችል የኢሃፓ ተመክሮ ያሳየ መሆኑ ግልጽ ነው። በአንጃ አያያዝና ቅራኔ አፈታት ድርጅቱ ድክመት አላሳየም፣ ስህተት አልፈጸመም ማለት ከቶ የሚቻል ባይሆንም በተቻለው መጠን በልዩነት አቋሞች ላይ አባላት እንዲወያዩና እንዲወስኑ አድርጓል። በድርጅቱ መርህ መሰረት ደግሞ የድርጅቱ ውሳኔ የብዙሃኑ ነበርና ነውናም ጥቂት የስልጣን ቀመኞችና ጀሌዎቻቸው ፍላጎት የድርጅቱ አቋም ሊሆን አልቻለም፣ አይሆንምም። የአንጃ መሪዎችን ስህተትና ወንጀልም ሸፋፍነው ቀለም ቀባብተው ሊያቀርቡ የጣሩትና የሚጥሩት መጽሐፍ የጻፉትና በወያኔም አጃ የተባሉት ሁሉ ውጤታቸው ዜሮ ነው። ምስክር ያለውን ማንም በሙግት አያቸንፈውምና ያባ ደግሞ ምስክሩ ህዝብ ነው፣ ታሪክ ነው፣ ሐቁ ነው። በየካቲት 66 አብዮት ሲፈነዳ የነበረን ተጨባጭ ሁኔታ ማጠን ተገቢ ነው። ይህ ግንዛቤ ከተገኘ የተከሰቱት ችግሮችና ቅራኔዎች ማጠየቂያዎቹን መረዳት ይቻላል። በጭፍኑ ግን ለአገርና ለወገን የታገለና የተሰዋን ትውልድ ማውገዙ የከንቱነት ምልክት እንጂ ዕውቀት ንቃት አይደለም። ትግልም መሥዋዕትነትን ጠያቂ እንደመሆኑ መጠን የድርጅት አባላት ትግሉ በጠየቀው ቆራጥነት ታግለው ሲሰዉ ተጨረሱ አስጨረሷቸው ማለቱም እንዲሁ ድንቁርና ነው። መሥዋዕት ሳይከፈልም መች ትግል ይሳካል? በቅርቡ በዓለም አቀፍ ደረጃ እያየናቸው ያሉ ህዝባዊ አመጾች ከባድ መስዋዕትነትን እየጠየቁ አይደል? ሌላ መንገድ አለ ለለውጥ ፈላጊዎች? ከዚህ ባሻገር ግን ማንኛውም ድርጅት በትግል እስከተሰማራ ድረስ ስህተት መፈጸሙ አይቀሬ ነው። ስህተቱን ላለመድገምና ላለማብዛት ነው የሚጠበቅበት። ሲያፋም ስህተቶችን የረሳ ሳይሆን ይህን በተመለከተም ያኔ ገና በ1972 ዓ.ም ግለሱን ያደረገ ነውና ባልሰራውና ባልፈጸመው ሊወቀስ የሚችል አይደለም። ፋሽስቱን ደርግ በመታገሉም አጠፋው እንዲል ባይጠበቅ መልካም ይሆናል። ዛሬም ወያኔን ባለው አቅም ሁሉ ይታገላል። ለሰማዕት የገባው ቃል ትግሉን እስከ ድል መቀጠል ነው። የወያኔ አገዛዝም ከውድቀቱ እየተፋጠጠ መሆኑን ራሱ ወያኔ ያውቀዋል። ይህን ውድቀት እውን ለማድረግ ደግሞ ድርጅቱ ትግሉን መስዋዕትነትን እየከፈለ ይቀጥላል። የነጸጋይና ሌሎች ጓዶች ሁሉ መስዋዕትነት መልእክቱ ይህ ነው። ስለዚህም እንጻፍ ካል አቅን እንጻፍ ከተባለ ከመጻፉ በፊት ሐቁን እንወቀው ማለቱ ተገቢ ይሆናል። ያፋ የጋራ የአባላቱን ሁሉ ተመክሮና ትረካ መሰረት አድርጎ አልጻፈምና ላወቅን ባዮች ወንጀለኛ ነፍሰ ገዳዮች ሳይቀር በር ከፍቷል። ተጠያቂ ነው። ድክመቱ ሁላችንን ይመለከታል። እርምት ሊደረግ ጥረት እየተካሄደም ነው። በያፋ የነበሩትም ሆኑ ዛሬ የቀጠሉት ሁሉ ይስማሙበታል የምንለው አንዱ ዋነኛ ሀቅ መቼም ቢሆን መች ድርጅቱ የአገር ሉዓላዊነትን ለማንም አሳልፎ እንዳልሰጠ ነው። ቢሰጥ ኖሮ ትናንትም ዛሬ ተጠቃሚ ሆኖ ለኢትዮጵያ አለኝታ ሳይሆን መርገምና ማፈሪያ ሆኖ በተገኘ ነበር። ይህ አለመሆኑ የአባላቱ ክብርና ቀስት ነው። ታሪክ በሚገባ ሲጤንና ሲመረመር ያፋ ለኢትዮጵያ አለኝታ ሆኖ በመቆሙና ጸንቶ በመቆሙ መከራን እንደተቀበለ ያረጋግጣል። ስንቶቹ ከፕሮፌሰር አስራት ውጭ ለወያኔ አድረውና ተሽጠው ኢትዮጵያን ለቅርጫት ያቀርቡና ሽንፍን ላይ ደርሰን ይሆን ብለው ሲቋምጡ፣ የያፋ ጀግኖች ግን በወያኔ እየተረሸኑ ነበር። ማን ማን እንደሆነ ከዚህ ሌላ ማስረጃ አያስፈልግም። እነ ጋይምና ሌሎቹን ሲሰውና ደብዛቸው ሲጠፋ ዛሬ ድርጅቱ ላይ የሚጮሁት ከወያኔ ጎን ተሰልፈው አልነበረም? ባዕዳን ወያኔና ሻዕቢያ በድርጅቱ ላይ ተረባርበዋል። ማን ደገንና አጋር ሆነለት? ማንስ ያወዘውና መቶት በራቸው ሊል ቸኮለ? ያፓ ወያኔን ሊወጋ ሊታገል ሲጥርስ ከአሜሪካ እንግሊዝ ጋር ሆኖ ማን ሊያጠቃው ተነሳ? እነማንስ ዩጋንዳን የደቡብ ሱዳንን አማጽያን አስፈራሩ? ኢአግስ ሲመሰረት ማን ሊያፈርሰው ጣረ? ማን አገዘው ረዳው? እነማንስ ከባድ ሻጥርና ጥቃት አካሄዱበት? በዚህ መንፈስ ብዙ ማለት እንችላለን። ይህ የቅርቡን በሚመለከት ነው። ቀደም ያለውን ደግሞ አወቅን ብለው ብዕር ያነሱት የሚያውቁት ብናኝ ሆኖ በመገኘቱ ጎበዝ ራካቹ አደብ እንግዛ። አላውቅም ማለት እኮ አያስገድልም ማለት ተገደናለን። እግረ መንገዳችንንም ከዋናው ትግላችን ጎን ታሪክን ላለማስበረዝ እየታገልን ነው። በኢሕአፓ ሰንደቅ ስር ታግለው ለተሰዉትና እየታገሉም ላሉት ያለን ግዳጅ ነው።
Yeah. ቆመኔ